tarata numa naga nu bula saganta afana marati ta nan sorala khayti the voice of america
yih ya america dims radio tabia no ከዋሽንግተን ዲሲ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የማክሰኞ ነሐሴ 19 2012 ዓመተ ምህረት ስርጭታችን ጀመረ። የዩናይትድ ስቴትስ ሪፐብሊካን ፓርቲ ብሔራዊ ጉባኤ
The radical left will demand that he appoints super radical left
ጽንፍ የረገጡ ግራ ክንፍ አቋም አቀንቃኞች የለየላቸውን ግራ ክንፍ ጽንፍ የያዙ እብድ ያሉ ዳኞችን ለጠቅላይ ፍርድ ቤት ካልሾም ክብለው ይይዟቸዋል። ያኔ የአሜሪካ ህልማችሁ አለቀለት ማለት ነው።
ፕሬዚደንት ዶናልድ ትራምፕ ስለ ተፎካካሪያቸው ጆ ባይደን ከተናገሩት የተቀነጨበ ነው። በአብይ ርዕስ ዘገባ ይዘናል። ስርጭታችን አየር ላይ እንደዋለ በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ታገኙናላችሁ። ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን፣ የምሽቱ አስተናጋጃችሁ ሰለሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
ቻችን ዜናውን ማሰማችሁ አዳነች ፍሳዬ ነኝ። ጠቅላይ ሚኒስትር አብይ አህመድ ሱዳን ተጉዘው ከጠቅላይ ሚኒስትር አብደላ ሐምዶክ ጋር በሁለትዮሽ ግንኙነት ላይ ውይይት ማካሄዳቸውን የኢትዮጵያ ቴሌቪዥን ገልጿል። ታላቁ የህዳሴ ግድብ ለኢትዮጵያ ብቻ ሳይሆን ለተፋሰስ ሀገራትም አስተዋጽኦ ከፍተኛ እንደሆነ ጠቅላይ ሚኒስትር አብይ አህመድ ለሱዳን አቻቸው መግለጻቸው ተዘግቧል። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ በበኩላቸው በህዳሴው ግድብ ዙሪያ የሚደረጉ ድርድሮች በቴክኒካል ውይይቶች እንደሚፈቱ እምነታቸውን ገልጿል ተብሏል። ኢትዮጵያ በአባይ ወንዝ ላይ የመልማት ፍላጎቷን ሱዳን እንደምታከብርና እንደምትደግፍ አብደላ ሐምዶክ በውይይታቸው እንደገለጹ ታውቋል። በተጨማሪም ሁለቱ ሀገራት በሚያዋስኗቸው ድንበሮች ላይ የሁለቱ ሀገራት መሪዎች በውይይት ለመፍታት መግባባት ላይ ተደርሷል ተብሏል። መሪዎቹ በተለይ በቀጠናዊ ጉዳዮችና የሁለቱን ሀገራት ግንኙነት በሚያጠናክሩ ጉዳዮች ላይ መወያየታቸው ተገልጿል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው በታሪክ የተሳሰረው ግንኙነታችን የማይፈርስ ነው ያሉ ሲሆን በዛሬው የካርቱም ውይይት ኢትዮጵያ ከሱዳን ጋር ያላትን አጋርነት ለጠቅላይ ሚኒስትር አብደላ ሐምዶክ በድጋሚ እንዳረጋገጡላቸው ተዘግቧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ሱዳን ገብቷል። የትራምፕ አስተዳደር የአረብ ሀገሮች ለእስራኤል ውቅና እንዲሰጡ እየገፋ ባለበት ወቅት ነው ፖምፔዮ ሱዳንን የጎበኙት። የውጭ ጉዳይ ሚኒስትሩ ከሱዳን ጠቅላይ ሚኒስትር አብደላ ሐምዶክና ከሉዓላዊው መማክርት ዋና ሊቀመንበር አብደል ፋታህ ኤል ቡርሃን ጋር ተገናኝተው ይነጋገራሉ። የአሜሪካ ድምፅ ዘጋቢ ኒክ ቻንግን ዘገባ ስምንሽ በቆየ ታቀርበዋለች።
የትራምፕ አስተዳደር የአረብ ሀገራት ከእስራኤል ጋር ያላቸውን ግንኙነት መልካም ለማድረግ ግፊት እያደረጉ ባሉበት ወቅት የአሜሪካው የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በዛሬው ዕለት ሱዳን ገብተዋል። ፖምፔዮ በሱዳን ቆይታቸው ከጠቅላይ ሚኒስትር አብደላ ሐምዶክ እና የሉዓላዊ መማክርት ሊቀመንበር ጀነራል አብደል ፈታህ አልቡርሃን ጋር ይገናኛሉ። ሱዳን ከእስራኤል ጋር ከሚኖራት ግንኙነት በተጨማሪ አሜሪካ ለሱዳን የሽግግር መንግስት የምታደርገውን ድጋፍ በመትቀጥልበት ሁኔታ ላይም እንደሚወያዩ የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ አስታውቋል። የሱዳኑ ጠቅላይ ሚኒስትር ሐምዶክ ወደ ስልጣን የመጡት ከ30 አመት በላይ ስልጣን ላይ የቆዩት የቀድሞ ፕሬዝዳንት ኦማር አልበሽር በደረሰባቸው ተቃውሞ ከስልጣን ኮረዱ በኋላ ባለፈው አመት ነሐሴ ላይ ነው። ፖምፔዮ ሰኞ ዕለት ጉብኝታቸውን ከእስራኤል በጀመሩበት ወቅት ከጠቅላይ ሚኒስትር ቤንጃሚን ኔትናሁ ጋር ተገናኝተዋል። በወቅቱ ባደረጉት ንግግርም አሜሪካ ከተባበሩት አረብ ኤምሬትስ ጋር ያላትን የመሳሪያ ልውውጥ ስምምነት በመጠቀም በመካከለኛው ምስራቅ የእስራኤል ወታደራዊ የበላይነት እንዲጠበቅ እንደምትጥር ተናግረዋል። አሜሪካ ለእስራኤል ወታደራዊ ቴክኖሎጂና ስልታዊ ድጋፎችን የማድረግ የህግ አስገዳጅነት አለባት፣ ያንን ማክበራችንን እንቀጥላለንም ብለዋል። ፖምፔዮ አክለው አሜሪካ ከተባበሩት አረብ ኤምሬትስ ጋር በጸጥታ ጉዳዮች ላይ ከ20 አመት በላይ አብራ መስራቷንና ወታደራዊ ድጋፍ እንደምታደርግም ገልጸዋል። ፖምፔዮ በመጪው ቀናት ወደ ባህሬንና የተባበሩት አረብ ኤምሬትስ እንደሚጓዙና የቀጠናው የጸጥታ ጉዳይ እንዲሁም እስራኤል በአካባቢው ካሉ አረብ ሀገራት ጋር ያላት ግንኙነት የሚጠናከርበት ጉዳይ የመወያያ አጀንዳቸው እንደሚሆን ተገልጿል።
የማሊን የሽግግር መንግስት አወቃቀርን አስመልክቶ በወታደራዊ መፈንቅለ መንግስት መሪዎችና በምዕራብ አፍሪካ ሸምጋዮች መካከል ለሶስት ቀናት ሲካሄድ የቆየው ንግግር ስምምነት ላይ ለመድረስ አልቻለም። የምዕራብ አፍሪካ ኢኮኖሚ ማህበረሰብ ሸምጋይ ቡድን መሪ የቀድሞው የናይጄሪያ ፕሬዚደንት ጉድላክ ጆናታን ከማሊ ፕሬዚደንት ቡባካር ከይታ ጋር ለመነጋገር እንደተፈቀደላቸው ትላንት ተናግረው ነበር። ፕሬዚዳንቱ ባለፈው ሳምንት ከስልጣን እንደሚወርዱ ካስታወቁበት ጊዜ አንስቶ በመፈንቅለ መንግስት መሪዎቹ ቁጥጥር ስር ይገኛሉ። ከይታ ከስልጣን አልተወገድኩም፣ ወደ ስልጣን መመለስም አልፈልግም፣ በፍጥነት በዲሞክራሲያዊ መንገድ ወደ ተመረጠ መንግስት እንድንመለስ ነው የምፈልገው ማለታቸውን ጆናታን ጠቁመዋል። ጆናታን በተናገሩት መሰረት በምዕራብ አፍሪካ ኢኮኖሚ ማህበረሰብ መልክተኞችና ህዝብን የማዳን ብሔራዊ ኮሚቴ የሚል ስያሜ ባላቸው የመፈንቅለ መንግስቱ መሪዎች መካከል በተለያዩ ነጥቦች ላይ ስምምነት አድርገዋል። ባልተስማሙባቸው ነጥቦች ላይ ደግሞ ወታደሮቹ እንዲያስቡባቸው ልዑካኑ ጠይቀዋል። የመፈንቅለ መንግስቱ መሪዎች ቃል አቀባይ ሜጀር ኮሎኔል እስማኤል ዋጊው የኢኮዋስ መሪዎች የሽግግሩ መንግስት አወቃቀር ላይ ሀሳባቸውን ሰጥቷል። ስለ ሽግግሩ መንግስት አመሰራረት የመጨረሻ ውሳኔ የሚሰጡት ግን የሀገሪቱ ተወላጆች ናቸው ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ኬንያ ውስጥ የኮሮና ቫይረስ መዛመትን ለመቆጣጠር ሲባል ሰዎች በቤታቸው አካባቢ እንዲወሰኑ ከተገደቡበት ጊዜ ወዲህ በልጃገረዶች ላይ አስገድደው የመድፈርና የወሲብ በደል የመፈጸም ተግባር እየጨመረ መሄዱን የሀገሪቱ ባለስልጣኖችና የረድኤት አገልግሎቶች አስገንዝበዋል። አብዛኛውን ጊዜ እንዲህ አይነቱን በደል የሚፈጽሙትም ዘመዶቻቸው መሆናቸውን ጠቁመዋል። ኬንያ ውስጥ በቫይረሱ ምክንያት ትምህርት ቤቶች ከተዘጉበት ጊዜ አንስቶ ልጆች በቤታቸው አካባቢ በመሆናቸው ሊጠብቋቸው በሚገባ ዘመዶቻቸው ሳይቀር ስለሚደፈሩ አንዳንድ ናይሮቢ ያሉ መሄጃ ያጡ ሴቶች የሚጠለሉባቸው ቦታዎች ከቤተሰቦቻቸው በሸሹ ልጆች እንደተጣበቡ ተገልጿል። የኬንያ የጤና ሚኒስቴር በሀገሪቱ ዙሪያ ቢያንስ 5000 የሚሆኑ ሴቶች የወሲብ ጥቃት እንደተፈጸመባቸው የሚያሳዩ ዘገባዎች እንደደረሱት ገልጿል። ከእነሱም 65 ከመቶዎቹ ከ18 ዓመት ዕድሜ በታች መሆናቸውን፣ አብዛኞቹ ደግሞ በድህነት የሚኖሩ እንደሆኑ የሚኒስቴር መስሪያ ቤቱ ተናግሯል። አፍሪካ ውስጥ 47 ሀገሮችን ያቀፈው ቀጠና ከፖሊዮ ወይም ከህፃናት ልምሻ በሽታ ነፃ መሆኑን የሚያሳይ ምስክር ወረቀት ትናንት ማግኘቱ ታውቋል። ፖሊዮን በማስወገድ ተግባር አዝግማ የነበረችው ናይጄሪያ ከበሽታው ነፃ መሆኗ ከታወቀ በኋላ ነው በቀጠና ደረጃ ምስክር ወረቀት የተሰጠው። ለሶስት ተከታታይ ዓመታት ናይጄሪያ ውስጥ የፖሊዮ በሽታ እንዳልተገኘ ተዘግቧል። በሀገሪቱ በፖሊዮ ተይዘው የነበሩት ናይጄሪያውያን አሁንም ተግዳሮቶች ባይለዩቸውም ሀገራቸው ከበሽታው ነፃ መሆኗ እንዳስደሰታቸው ገልጿል። በደስታ እያከበሩት መሆኑም ተዘግቧል። በመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ፖሊሲ ካለፉት 4 ዓመታት ወዲህ ከሞላ ጎደል ሙሉ በሙሉ በፕሬዚደንት ትራምፕ የውጭ ግንኙነት አያያዝ ላይ የተመሰረተ መሆኑ ተገልጿል። አዲስ የንግድ ግንኙነትን በዓለም አቀፍ ድርጅቶች ላይ ያለው ጥርጣሬን በውጭ ሀገራት የተመደቡት ወታደሮች መቀነስን ያካትታል። ሪፑብሊካዊው ፓርቲ በኮሮና ቫይረስ መዛመት ምክንያት በያዝነው ዓመት በዘልማድ የሚያደርገውን አዲስ የድርጅቱ መርሃ ግብርን አልቀየሰም። በተለመደው አሰራር መሰረት የፓርቲውን ራዕይና ፖሊሲን በኦፊሴል የሚያመላክት ነበር። ነገር ግን ሪፑብሊካዊው ፓርቲ ትላንት ሻርለት ሰሜን ካሮላይና ላይ ባደረገው ጉባኤ አዲስ ፕሮግራም ለማውጣት መቻሉን ጠቁመዋል። ሙሉ በሙሉ በትራምፕ አስተዳደር አጀንዳ የተደገፈ መሆኑ አያጠራጥርም ተብሏል። ሌሎች የውጭ ፖሊሲ ግቦቹ የአሜሪካ ወታደሮችን ወደ ሀገራቸው መመለስና በቻይና ላይ መተማመኑን ማቆም የሚሉ መሆናቸውን በትላንቱ ጉባኤው ጠቁሟል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ነሐሴ 19 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በዚህ ዓመት ከመስከረም እስከ የካቲት በነበሩት 6 ወራት በከፍተኛ ትምህርት ማዕከላት ውስጥ የተፈጠሩትን ግጭቶች በተመለከተ 54 ገጽ ያለው የጥናት ሪፖርት ወጣ።
በዩኒቨርሲቲዎች ውስጥ ምን ያህል ግጭቶች ተከሰቱ፣ ለምን ተከሰቱ የሚለውን ነው ለመዳሰስ የሞከርነው። ግን መሰረታችንን ያደረግነው በሁለተኛ ምንጮች ወይም ከሚዲያዎች ላይ ተመርኩዘን ነው ማለት ነው። ይህንንም ያደረግንበት ዋነኛ ምክንያት የግጭት አዘጋገቦቹ ራሳቸው ምን ይመስላሉ፣ ምን ያህል ሽፋን እያገኙ ነው፣ አብረን መዳሰስ ስለፈለግን ነው ማለት ነው።
የመብቶችና ዲሞክራሲ እድገት ማዕከል ዳይሬክተር አቶ በፍቃዱ ኃይሉ ናቸው የሰማችኋቸው። ይዘናቸዋል በዚህ ምሽት። አሁን የዛሬ የኢትዮጵያና የዓለም ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ሪፐብሊካኖች ለአራት ቀናት የሚዘልቀውን ትናንት የጀመሩትን የፓርቲያቸውን ብሔራዊ ጉባኤ ሰሜን ካሮላይናዋ ሻርለት ከተማ እያካሄዱ ናቸው። በመጪው ምርጫ ፕሬዚደንት ዶናልድ ትራምፕ ለሁለተኛ የሥልጣን ዘመን ፓርቲያቸውን ወክለው እንዲወዳደሩም ጉባኤተኞቹ በይፋ ተዋጭተዋል። ዩናይትድ ስቴትስ በኮቪድ-19 ወረርሽኝና በኢኮኖሚ ድቀት ክፉኛ በተጎዳችበት በዚህ ወቅት በሪፐብሊካን ፓርቲው ብሔራዊ ጉባኤ ላይ የቀረቡት ተናጋሪዎች የዴሞክራቲክ ፓርቲው እጩ ጆ ባይደን የተመረጡ እንደሆን ይብሱን የጨለመ ጊዜ ይመጣል ሲሉ አስጠንቅቀዋል። ማይክ ኦሱሊቫን ከሎስ አንጀለስ ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች።
ሰሜን ካሮላይና ቻርለት ከተማ ላይ ቁጥሩ አነስ ባለ ታዳሚ የተከፈተው የሪፐብሊካን ፓርቲው ብሔራዊ ጉባኤ በከፊል በአካል በከፊልም አስቀድሞ በተቀረጹ ንግግሮች ነው የተጀመረው። የፓርቲው ተወካዮች ለፕሬዝደንት ትራምፕ ድጋፋቸውን አውጀዋል። የሮድ አይላንድ ክፍለ ግዛት የፓርቲ ተወካይ ሊያን ሴኒክ አንዷ ነበሩ።
So the biggest little delegation of the state of
የትንሽቱ የሮድ አይላንድ ስቴት ታላቆቹ ልዑካን በኩራት በአንድነት ቆመን 19ን ድምጻችንን ለፕሬዝዳንት ዶናልድ ጄ ትራምፕ ሰጥተናል።
የሻርለቱ ምሽት ፊቱን ወደ ዋሽንግተን ሲያዞር በጉባኤው ላይ የተናገሩት ሁሉ በተከታታይ የፕሬዝደንት ትራምፕን የኮቪድ-19 ወረርሽኝና የኢኮኖሚ አያያዝ ትክክለኝነት በመናገር ተሟግተውላቸዋል። በዲሞክራቲክ ፓርቲው ብሔራዊ ጉባኤ ላይ እንደታየ ሁሉ በዚህኛውም ጉባኤ አፍሪካውያን አሜሪካውያንና መሰረታቸው ላቲን አሜሪካ የሆኑ አሜሪካውያን ጉልህ ቦታ ይዘው አምሽተዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር የነበሩት ህንዳዊት አሜሪካዊቱ ኒኪ ሄሊ ከተናጋሪዎቹ አንዷ ነበሩ።
The black small business owners who've watched their life's work go up in flames, they matter.
እድሜ ልካቸውን ሰርተው ያገኙት የሥራ ፍሬያቸው አይናቸው እያየ የጋየባቸው ጥቁሮቹ የአነስተኛ ንግድ ባለቤቶች ጉዳት ይገባናል። በየመጫወቻ ሜዳው ላይ በጥይት የተገደሉት ጥቁሮች ልጆችም ህይወት ያገባናል።
ፕሬዚደንት ዶናልድ ትራምፕ በዋይት ሃውስ ኮቪድ-19ን በግንባር እየተዋጉ ያሉ ሰራተኞችን ተቀብለው ሲያነጋግሩ ታይተዋል። ትራምፕ በፕሬዝደንትነት ያከናወኗቸውን ስራዎች በመዘርዘር ሲያወሱ ለፌደራል ፍርድ ቤቶች ወግ አጥባቂ ዳኞችን መሾማቸውን አስታውሰው ጆ ባይደን ቢሆኑ አያደርጉትም ሲሉ ተደምጠዋል።
The radical left will demand that he appoints super radical left
ጽንፍ የረገጡ ግራ ክንፍ አቋም አቀንቃኞች የለየላቸውን ግራ ክንፍ ጽንፍ የያዙ እብድ ያሉ ዳኞችን ለጠቅላይ ፍርድ ቤት ካልሾምክ ብለው ይይዟቸዋል። ያኔ የአሜሪካ ህልማችሁ አለቀለት ማለት ነው።
ዲሞክራቶች ፕሬዝደንቱን በዚህ በኮቪድ-19 ወረርሽኝ ጊዜ የሀገሪቱን የፖስታ አገልግሎት እንዲጓተት ሊያደርጉ የሚሞክሩት ጆ ባይደንን ሊመርጡ የሚችሉ መራጮችን ድምጽ በማፈን እሳቸው በድጋሚ እንዲመረጡ ለማመቻቸት ነው ብለው ይወነጅሏቸዋል። ትራምፕ በበኩላቸው በፖስታ ቤት በኩል ድምጽ ይሰጥ የሚለው የዲሞክራቶች ሴራ ሲሉ የገለጹት ምርጫውን ለመጭበርበር ሊያጋልጠው ይችላል ሲሉ ይከሳሉ።
This is the greatest scam in the history of politics.
ይሄ በፖለቲካ ታሪክ ውስጥ ከምን ጊዜውም የከፋ የማጭበርበር ተግባር ነው። በእኛ አገር ብቻም ሳይሆን በተቀረውም አካባቢ ነው የምላችሁ። ደሞ ተበደል ይላሉ።
ዲሞክራቶች ክሱን ከእውነት የራቀ ብለው ያጣጥሉታል። የሻርለቱ የሪፐብሊካን ፓርቲ ጉባኤ የጥቁሮች ህይወት ያገባናል Black Lives Matter ንቅናቄ በአገር አቀፍ ደረጃ ያካሄዳቸው የተቃውሞ ሰልፎች ላይም ትኩረት አድርጓል። በሴንት ሉዊስ ከተማ በተቃዋሚ ሰልፈኞች ጥቃት ሊፈጸምብን ነው በሚል ስጋት ሽጉጥና ጠመንጃ የመዘዙት ባልና ሚስት ከምሽቱ ተናጋሪዎች መካከል ነበሩ። ፓትሪሺያ ማክሎስኪ እንዲህ ብለዋል።
They're not satisfied with spreading the chaos and violence into our community.
ማህበረሰቦቻችን ውስጥ ሁከትና ትርምስ ማስፋፋቱ አላረካቸውም። ከከተሞች ወጣ ያሉ መኖሪያዎችን እንዳለ ማውደም ነው የሚፈልጉት።
በአብዛኞቹ የመራጭ አስተያየት ግምገማዎች ጆ ባይደን ሚስተር ትራምፕን እየመሯቸው ነው። ይሁን እንጂ የምርጫው ውጤት የሚመረኮዘው እንደ ሚሽጋን ባሉት ሁለቱም ፓርቲዎች ተመጣጣኝ ደጋፊ ባላቸው ቁልፍ ክፍለ ግዛቶች ማንኛው ወገን ብዙ መራጭ ወጥቶ ድምጽ ይሰጥለታል የሚለው ይሆናል። ሮብ ስቲል የሚሽጋን የሪፐብሊካን ፓርቲ ተወካይ ናቸው እንዲህ ይላሉ።
I expect him to have more votes in Michigan than he did last time, and you know the energy policies and the manufacturing policies, the new trade.
Michigan ust ballefo mircha kaagenyut yebelata dimts yaagenyallu biye tebekallo be energy policyochacho be industry amrach zerf policyochacho indihum be nigd simmennetochacho Michigan indihum yelaynyaw ma'akalawi mi'rab Midwest akababiyoch ijig betam tetekmawal.
እናም ከዛሬ ጋር በሚቀጥሉት 3 ምሽቶች ሪፐብሊካኖች ስለ ፖሊሲዎቻቸውና ራዕዮቻቸው በማስረዳት ሙግታቸውን አቅጣጫ ለማስያዝ ይሞክራሉ። ከዚያም የምረጡኝ ዘመቻው ተጧጥፎ ይቀጥላል።
መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ ቆንጅት። የመጽሔቱ ክፍለ ጊዜ ይቀጥላል። የትግራይ ክልል መንግስት የምርጫ ካርድ አልወሰዳችሁም በማለት በሳምንት ውስጥ ከ200 እስከ 300 የሚደርሱ ሰዎችን አስሮብናል ሲል የወልቃይት የአማራ ማንነት አስመላሽ ኮሚቴ ክስ አሰምቷል። ያለ ፍላጎታችን የምርጫ ካርድ እንድንወስድ እየተገደድን ነው ያሉ የተገደ አካባቢ ነዋሪዎችም አሉ። አስቴር ምስጋናው ዘገባ ይዛለች።
የወልቃይት አማራ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ እንደሚሉት ርስቱ የተነጠቀው ማንነቱ የተወረሰው የአካባቢው ህዝብ አሁንም አስቸጋሪ ህይወት እየገፋ ነው። እሳቸው እንደሚሉት በተለይ በአሁኑ ሰዓት የትግራይ ክልል መንግስት ሊያካሄድ ላሰበው ይህ ህገ መንግስታዊ ምርጫ የአካባቢው ነዋሪዎች በግዳጅ የምርጫ ካርድ ውሰዱ እያለ ይገኛል። ማንነታችን አማራ ነው ያሉ ሰዎችን እያሰረና እያሳደደ ነው ይላሉ ኮሎኔል ደመቀ ዘውዱ።
በግዴታ እንደመጡ የታሰሩ እየተቀጡ ነው ያሉ እና ካርዳር ወስደን ብሏል ያልተመዘገበ 500 ብር እና 6 ወር ስራት ካርድ ወስደው ደግሞ በምርጫ ቀን ካልተገኙ 5000 ብር እና 6 ወር ስራት የሚል የራሳቸው ህገወጥን ደንብ አቋቋመው። ማህበረሰቡ አሁን በዚህ ምክንያት ትላንትና ብቻ ከሰባ ሰዎች በላይ ታስረዋል። ሳምንቱ ሲደመር ከ200 ከ300 ህዝብ በላይ ነው እስር ቤት ውስጥ ገብቶ ያለ። እንዲህ አይነት ከዋና እንግልት ጭራሽም ታይቶ ማይታወቅ ማይሰገድ የሚባል አካባቢ ካምፕ ገብተው የታጠቁ ሰዎች ሌሊት አንድ ሰው ቀርቅጠው ገድለው ሁለት ሰው አቁስለዋል። እነዚህ ሰዎች የተገኙ ሰዎች ናቸው። በእርግጥ በረሃ ነው ቦታው። ስለዚህ እነዚህ ደግሞ የልዩ ኃይል ናቸው ሌሊት መጥተው የደበደቡ ነው የሚሉ። ስለዚህ ከዚህ ወደ ግል ወርደው በመበቀልም ጭምርም ስራ እየሰሩ እንደሆነ ማህበረሰቡ እንደ ጠላት ታይቶ እንደሆነ በየቀኑ የሚደርሰን ሪፖርት ነው።
የጠገዴ ነዋሪ የሆኑት አቶ ሰጠኝ ሞላ ደግሞ በአካባቢው የህወሀት ካድሬዎች ከአብይ መንግስት ጋር ተስማምተናል እያሉ የምርጫ ካርድ እንድንወስድ እያጭበረበሩና እያስገደዱን ነው ይላሉ።
ቤተክርስቲያን ለመሳም ሃይማኖት ተቋም በሄደበት ቦታ እዛው እያከበው በግዳጅ እየሰጡት ነው ያሉ። ይሄ ቀረውን ደግሞ ያው 5-6 ፖሊስና ጸረ ሽምቆችን በማሰማራት ቤት ለቤት እየዞሩ እየሰጡ ነው ያሉ። ቤት ያላገኙት ደግሞ በበረሃ ለእርሻ የተሰማርተው ያላገኟቸው ሰዎች ደግሞ እዛው እየጣሉላቸው እየመጡ እንደሆነ ነው መረጃው እየደረሰ ነው ያለ። ሌላው ደግሞ በጣም እየተጠቀሙበት ያለ ህብረተሰቡ ለምንድን ነው ከአስር ክልል እናንተ እንድታችሁ ምርጫ የምታደርጉ የሚል በጣም ተደጋጋሚ እየጠየቃቸው ስለሆነ ለዚህ መልስ ደግሞ በዚህ ሁለት ቀን አዲስ ስልት ይዘው መጥተዋል። አብይ አህመድ ፈቅዶልናል፣ መከላከያ ጋር ውይይት አድርገናል፣ ተፈቅዶልናል፣ ማስመረት ትችላለች ተብሎ ተፈቅዶልናል እያሉ ህዝቡ በአዲስ መልክ ያደናገሩት እንደሆነ ያደናገሩት ነው ያለ። አሁን
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። በሌላ በኩል ደግሞ የትግርኛ ዝግጅት ክፍላችን ባልደረባ በትረ ስልጣን ያነጋገራቸው የምዕራብ ትግራይ ዞን የጸጥታ ኃላፊና የዞኑ ምክትል አስተዳዳሪ አቶ ሰቦህ አጎስ የቀረቡትን ክሶች አስተባብለዋል።
ናይ ህዝብ ምዝገባ ዘግድድ የብሉ ዘዳፊ የብሉ ምግዳድ ተኮይኑ ኮ መረጣ የለን ውን በቃ ኣግዲዶት መንግስቲ በዕሉ ኣነ መራሕኩም ክብሉ ክእለ
የመራጮች ምዝገባ ማስገደድ የለውም መግፋት ብሎ ነገርም የለውም። ማስገደድ ቢኖር እኮ ምርጫ ባላስፈልገም ነበር። መንግስት አለ ምርጫ እኔ ነኝ የማስተዳድራችሁ ማለት ይችል ነበር። ምርጫ ማድረግ ካለበት ግን ተመዝግቦ ካርድ ወስዶ የሚመስለውን ይመርጣል። አስገድደህ የምታስመርጥ ከሆነ የምርጫ ካርድ ወረቀቶችን ነው የምታባክ ነው። እንዲህ በማድረግ ሀገርም መንግስትም ምንም ማቆም አትችልም። 200 እና 300 ሰው ይቅርና ከመካከላችን አንድ ሰው በዚህ ምክንያት ታሰርኩኝ የሚያሰኝ ማስረጃ ያለው ሰው ከተገኘ እንጠየቅበታለን።
አግዲድ ካርድ መረጣለሁ ሚስጥራው መረጣ ኮይ ከላይ ከ ምግዳድ ማለት ስልት እዩ ንግዚ ትጥቀመሉ አግባብ እዩ።
ምርጫ በግዳጅ ይደረጋል እንዴ? ሁለተኛ ምርጫ በሚስጥር ነው የሚሰጠው። ከዚያም አልፎ ማስገደድ የሚመረጠው እንደ ስልት መጠቀም ከተፈለገ ነው። ህዝብን ዛሬ አስገድደህ እንዲመርጥ ብታደርገው መርጦሃል መርተሃል ማለት አይደለም። ያንተ ሊሆን አይችልም። መከዳዳትን ነው የሚያስከትለው። ስለዚህ ዛሬ የምርጫ ካርድ አልወሰድክም ብሎ የሚያስገድድ አካል ካለ ከዛሬ ጀምሮ ስልጣኑ ይሸረሸራል ማለት ነው። ህዝባዊ መንግስትም ሳይሆን ሽፍታ ነው የሚሆነው። እኛ የምንቃወመው ይህንኑ ነው። ህዝብ መምረጥ አለበት ብለን የምንነጋገር ሆነን እያለ ተመልሰን ማስገደድ አንችልም። በነገራችን ላይ አልመዘገብም የሚል ሰው ካለም መብቱ ነው።
ወደ ተከታዩ ዘገባ እናልፋለን። ኬንያዊው ያሲን ጁማ ኢትዮጵያ ውስጥ በስህተት ታስሮ እንደቆየ የሚነገረው የተሳሳተ መረጃ እንደሆነና የተያዘውም ለጥርጣሬ በሚያበቃ ማስረጃና በሕግ መሰረት እንደሆነ የኢትዮጵያ ምክትል ጠቅላይ አቃቤ ሕግ አስታውቀዋል። መለስካቸው አማህ ዝርዝሩን ይዟል።
በተለያዩ የዜና ማሰራጫዎች በቀደመው ሳምንት ከእስር የተፈታው ኬንያዊ ያሲን ጁማ የፍቺው መንስኤ እስሩ ስህተት መሆኑን የኢትዮጵያ ባለሥልጣናት ማመናቸው እንደሆነ ተደርጎ የሚገለጸው ከእውነት የራቀ መረጃ እንደሆነ በፌዴራሉ ጠቅላይ አቃቢ ሕግ ጽሕፈት ቤት ምክትል ጠቅላይ አቃቢ ሕጉ ለቪኦኤ ተናገሩ። ምክትል ጠቅላይ አቃቢ ሕግ አቶ ፈቃዱ ጸጋ ከቪኦኤ ጋር በስልክ ባደረጉት አጭር ቃለ ምልልስ እንዳብራሩት እነዚህ ዘገባዎች ይህን የተናገሩትን የኢትዮጵያ ባለሥልጣናት በስም ለይተው ባይጠቅሱም በድፍኑ የተፈጸመውን ስህተት ለማረም በባለሥልጣናቱ እርምጃው ተወስዷል የሚለው የተሳሳተ መረጃ ነው ብለዋል።
መቼስ በዚህ ምርመራ ላይ እየተሳተፍን ያለ ነውም እየመራን ያለ ነውም እኛ ሆነ የመንግስት አካል አቃቢ ሕግን ውሳኔ ነው ዲክሌር የሚያደርገው። ውሳኔ ካለ ፈጸመ የስህተት አለ ያለ አግባብ ነው የጠረጠርነው ብለን አልወሰንም። በመዝገቡ ላይ ውሳኔ አልሰጠ። ፍርድ ቤት ዋስትና አክብሮለታል። ያ ዋስትና ቢከበርና ምርመራውን መቀጠል ብንችል ችግር የለውም በሚል ነው። ባለፈውም እንዳነሳው ተጠርጥሮ የነበረበት ወንጀል አርፍዞ አር ቤት ያሉ የቴክኖሎጂ ነገሮችን አግዟል በሚል ነው። እዛ ቦታ ላይ መጀመሪያ ራሱ እዛ አግኝተ ነው የአይቲ ባለሙያ ነው በሚል እሱ ይሆናል የሚል ጥርጣሬ ነበረ። ከዛ ውጭ ሌላ ተጠርጣሪ ስላገኘን የበለጠ የቀረበውን ተጠርጣሪ ለትኩረት አድርጎ ጉዳይ በዋስትና ቢለቀቅ ለጊዜው ችግር አይኖርም የሚል ነው እንጂ መነሻው እስራቱ ሲፈጸም ተሳስተን ነው የሚል መነሻ የለንም። ባለፈው እንዳነሳሁት ጋዜጠኝነቱን እሱ ራሱ ዲክሌር አያደርግም ነበር ለእኛም ጭምር። እዚህ ሀገር ውስጥም የኮረስፖንደንት ስራም ጭምር የመስጠካል የሰጡ አካል የለም። ጋዜጠኛ ነው በሚል አናውቀውም። እኛ የአይቲ ባለሙያ ነኝ ብሏል። በዛ ላይ ተሳስፏል ወይ የሚለውን ለመመርመር ነው። የደረሱበት ነገሮች አሉ ግን የፍርድ ቤትን ዋስትና አክብሮ በዘቡ ላይ ውሳኔ መስጠት ይቻላል በሚል ነው። የተሰጠ ውሳኔ የለም። የተሰጠ ውሳኔ ከሌለ ደግሞ የተጠረጠረው ያለአግባብ ነው ስራቱ ውስጠት ነበር የሚል ማንም ሊኖር አይችልም ማለት ነው።
ግን አቃቤ ሕግ ያሲን ጁማን በቁጥጥር ስር ሲያውለው ለጥርጣሬው በቂ መነሻና ማስረጃ አለው ማለት ይቻላል።
ምንድን ነው ማስረጃችን የነበረው? እዛ ቤት ላይ የተዘረጉ ከኖርማል ከህጋዊ አሰራር ውጭ አገልግሎት የሚሰጡ የቴክኖሎጂ ነገሮች አሉ ተብሎ መረጃ ነበረ። እዚያ ስራ የሚሰራው ሰው ደግሞ ቤቱ ሁል ጊዜ አለ ከቤትም አይወጣም የሚል መረጃ ነበረ። ያ መረጃ መሰረት ያደረገ እዛ ቦታ ከነበሩት ውስጥ የአይቲ ባለሙያ ነኝ ያለው ሰው እሱ ነው ራሱ። ስለዚህ መጀመሪያ የአይቲ ባለሙያ አለ የተለያዩ ስራዎችን የሚሰራለት የሚል ጥቆማዎች ነበሩ። እነዚያ ነገሮች ልክ ናቸው አይደለም የሚለውን ይዞ ለመመርመር የሚያበቃ ነገር ስለተገኘ ነው። ከራሱ ቃልም ነው ባ ከሌላም አይደለም ኦፍኮርስ ጋር ነው የመጣው ሰው የሚል ቃል የሰጠው ራሱን በመከላከል ነገር ግን የሙያውን አምኗል በሚል ነው ተጠርጣሪ ተፈጥሮ ቁጥጥር ስር የዋለው ማለት ነው።
ለቢቢሲ የሚዘግበው ኬንያዊው ኢማኑኤል ኢጉንዛም ከናይሮቢ ባስተላለፈው ዜና ያሲን ጁማ ጋዜጠኛና በፍሪላንስ ወይም በትርፍ ጊዜ ስራ ቅጥር የሚሰራ መሆኑን ያትተ ቢሆንም ለየትኛው የመገናኛ ብዙሃን ተቋም በጋዜጠኝነት እንደሚሰራ አልገለጸም። ያሲን ጁማ እውቁ ድምፃዊ አጫሉ ሁንዴሳ ከተገደለ በኋላ በተፈጠረው ሁከት እጃቸው አለበት ተብለው ከተያዙ ተጠርጣሪዎች መካከል ተገኝቶ በእስር ቆይቶ እንደነበረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ወደ ተከታዩ የመጽሔት ዘገባ እናልፋለን። በሲዳማ ክልል ወረዳዎችና በሐዋሳ ከተማ የኮሮና ቫይረስ ስርጭት በፍጥነት እያሻቀበ መሆኑን የሲዳማ ክልል የህብረተሰብ ጤና ኢንስቲትዩትና የሐዋሳ ከተማ አስተዳደር ጤና መምሪያ አስታውቀዋል። ለቫይረሱ ስርጭት ዋነኛዎቹ ምክንያቶች የህብረተሰቡ መዘናጋትና በፌዴራል መንግስት የታወጀው የአስቸኳይ ጊዜ ሁኔታ መጣስ ናቸው ብለዋል። በሲዳማ ክልል ከሺህ በላይ ሰዎች ለቫይረሱ የተጋለጡ ሲሆን 854ቱ ሐዋሳ ከተማ ውስጥ የሚገኙ መሆናቸው ተገልጿል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ አለው።
የሲዳማ ክልል ህብረተሰብ ጤና ኢንስቲትዩት ዲሬክተር ዶክተር ማቴ መንገሻ እንዳሉት በክልሉ ባለፉት ሁለት ሳምንታት የኮሮና ቫይረስ በጣም በፍጥነት አሻቅቧል።
ወደ 7784 ናሙናዎችን እንደዚህ ወስደናል። 15 ቀን ማለት ነው። በነዚህ ቀናት ውስጥ እንግዲህ 701 የሚሆኑ ሰዎች በኮሮና እንደተጠቁ አረጋግጠናል። ከትናንት በነበረን መረጃ ወደ 1206 የሚሆኑ ሰዎች በኮሮና መያዛቸውን በዚህ በአካባቢ ባረግነው ምርመራ አረጋግጠናል። ከዚህ መነሻ ከበፊቱ ከነበረው ሳምንት ያለውን መረጃ ስታነጻጽር የአሁኑ 58% ከፍ ይላለን።
ለቫይረሱ ስርጭት ከፍተኛውን ድርሻ የያዙት የህብረተሰቡ መዘናጋትና በፌዴራል መንግስት የታወጁ የአስቸኳይ ጊዜ አዋጆች መጣሳቸው ነው ብሏል ዶክተር ማቴም።
በጥቅሉ ህብረተሰቡ ለጥንቃቄ ተብሎ የሚነገሩ ህብረተሰብ እንዲፈጽም ተባሉ ነገሮች እንድተው የተባሉትን አለመተው እነኝን ምክንያት ይሆናሉ ብለን ነው እንግዲህ የወሰድ ነው። አመራራችንም በኩል በተለይ በታችኛው መዋቅር ጀመራ መከላከሉ አካባቢ እያደረገ የነበረውን ርብርብ መካከል ላይ ስልጣን ሽግግሩን በተለያዩ ነገሮች ስለነበሩ ከዛ መነሻ ትኩረት ባለመስጠቱም ህመሙ መሰራጨት ችሏል ብለን ነው እንግዲህ የገመገም ነው። ና
የሐዋሳ ከተማ ጤና መምሪያ ኃላፊ አቶ ሙንጣሻ ብርሃኑ በኩላቸው በሐዋሳ ከተማም በቫይረሱ 854 ሰዎች እስከ ዛሬ ቀትር ድረስ መያዛቸውን ተናግሯል። ከቅርብ ጊዜ ወዲህ ሁለት ዓላማ ያለው ዘመቻ ስርጭቱን ለመግታት እየተካሄደ መሆኑንም ገልጧል።
አንደኛ ለማህበረሰቡ ግንዛቤ የማስጨበጥ የንቅናቄ ስራ ላይ ትኩረት ይደረጋል። የማስከበሩን ጉዳይ በማጠናከር ማለት ነው። ሁለተኛ ግን የምርመራ አቅም ማሳደግና በተለየ ሁኔታ የተጋለጡ ሰዎችን የመለየት ስራ ላይ ትኩረት እንዲደረግ አገራዊ ዘመቻ በእነዚህ በሁለቱ ጉዳዮች ላይ ያደረገ እየተሰራ ይገኛል። በእኛ ከተማም ሁለቱን ጉዳዮች በተለየ ሁኔታ እየሰራን እንገኛለን።
በሐዋሳ ከተማ በቫይረሱ የተያዙ ሰዎች ቁጥር ያሻቀበትን ምክንያትም አቶ ሙንጣሻ ተናግሯል።
ህብረተሰቡ የመስማትና የመተግበሩ ሁኔታ በጣም ከመጀመሪያው በጣም ደከም ያለ የመዘናጋት አዝማሚያ በከፍተኛ ሁኔታ የተስተዋለ ስለሆነ በሽታው ስርጭት አስተዋጽኦ አድርጓል። ሁለተኛ እንደ ከተማ ከዙ ከፍ ሊል የቻለበት ምክንያት የምርመራ አቅማችን በአንድ ወር ጊዜ ውስጥ ብቻ ከዚህ ቀደም በሁለትና ሶስት ወራት ከተሰራው እጥፍ የሚሆን ያህል ኬዝ ተሰርቷል።
በሐዋሳ ከተማ ማረሚያ የ500 ሰዎች ናሙና ተወስዶ ከ100 በላይ ታራሚዎች በቫይረሱ መያዛቸውም ተናግሯል።
ይህ ሊሆን የቻለው ሶርስ ውጭ የገባው ለእነሱ አገልግሎት የሚሰጥ ሌሎቹን ቼክ ስናደርግ ብዙዎቹ ኔጌቲቭ ናቸው። ኔጌቲቭ የሆኑትን ለብቻ አደረግን፣ ፖዚቲቭ የሆኑትን ለየን፣ ህክምና ሰጠናቸው።
በሐዋሳ ኢንዱስትሪ ፓርክም ቫይረሱ የተስፋፋ መሆኑንም ጠቁመዋል። በሐዋሳ ከተማ የኮሮና ቫይረስ በፍጥነት እንዲሰራጭ እያደረገ ያለው በጤና ባለሙያዎች የሚነገሩ የመከላከያ ዘዴዎችን አለመተግበራቸው ነው ያሉት ኃላፊው በሽታው በህብረተሰቡ ዘንድ በመስፋፋቱ የተዘጉ መንደሮች እንደነበሩም ተናግሯል። የመመርመሪያ ግብዓቶች ጥርት መኖሩን የገለጡት አቶ ሙንጣሻ የመመርመሪያ አቅም ውስን በመሆኑ ነው እንጂ በሽታው አሁን ከሚገለጠው መጠን በላይ በከተማው መሰራጨቱን አስረድቷል።
ይህ ትክክለኛ ነገር ነው። አሁን እኔ ኔጌቲቭ ነው ማህበረሰብ ኬዝ የለኝም ብሎ የሚያወራ ሁሉም የመርምርና ይህ ወይ የመርምሩን ቁጥር እንገረም ትክክለኛ ነገር ስለሆነ ማለት ነው። እኛ ጋር ሁለትና ሶስት ወራትን ስንቆይ ከ3000 በታች መርምረን የነበረው በአንድ ወር ውስጥ እስከ 5000 የሚደርስ ቁጥር መርምረናል። በዛ ያሉ ፖዘቲቮችንም አግኝተናል። ከላቦራቶሪ አቅም አንጻር ብዙ የሚያስቸግር ነገር የለው። በርካታ ሰዎችን ናሙና ለመውሰድ የሚያስፈልግ ግብአት ከተባለው ኮታ ከፍ
የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ በላቸው። አብረናችሁ እስከ ዝግጅቱ ፍጻሜ እንዘልቃለን። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ ዝግጅቶቻችንን አዳምጡ፣ ተመልከቱ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማግኘት፣ መሳተፍ፣ መወያየት፣ ሀሳቦቻችሁን ማንሸራሸርም ትችላላችሁ። ወደ ተከታዩ ቅንብራችን እንዘልቃለን። የመጪው ዓመት የትምህርት ምዝገባ ነገ ነሐሴ 20 2012 ዓ.ም እንደሚጀመር የትምህርት ሚኒስቴር አስታውቋል። በኮቪድ-19 ወረርሽኝ ምክንያት ካለፈው መጋቢት አንስቶ ዝግ ሆነው የቆዩት የኢትዮጵያ ትምህርት ቤቶች መቼ እንደሚከፈቱ ግን የተቆረጠ ውሳኔ የለም። ነገ የሚጀመረው ምዝገባ በመንግስትም በግል ትምህርት ቤቶችም የሚካሄድ መሆኑን የትምህርት ሚኒስቴር የኮሚኒኬሽንስ ዳይሬክተር ሐረጓ ማሞ ለአሜሪካ ድምጽ ገልጸዋል። ፀሐይ ዳምጠው ዝርዝሩን ይዛለች።
በ2013 የትምህርት ዘመን ተማሪዎች ለኮሮና ቫይረስ ተጋላጭ እንዳይሆኑ ዝግጅት እየተደረገ መሆኑን የትምህርት ሚኒስቴር የሕዝብ ግንኙነት ኃላፊ ወይዘሮ ሐረግ ማሞ ለአሜሪካ ድምጽ ገልጿል። የቀጣዩ ዓመት ትምህርት ምዝገባ ከነሐሴ 20 ቀን 2012 ጀምሮ በመንግስትና በግል ትምህርት ቤቶች እንደሚጀመር የገለጹት ኃላፊዋ ትምህርት ቤቶች የኮሮና ቫይረስ መከላከያ መንገዶችን ተግባራዊ እያደረጉ ምዝገባ እንዲያከናውኑ ተፈቅዷል ብለዋል።
ኮቪድን ከመከላከል ጋር ወይም ከስርጭቱ ጋር አያይዘን ተማሪዎቻችን ትምህርት ቤቶች በሚያወጡላቸው ፕሮግራም አማካኝነት ትምህርት ቤት በመሄድ በአካል ነው ምዝገባ የሚያከናውኑት። ይህ ምዝገባ ሲከናወን እንግዲህ ለምሳሌ አንድ ትምህርት ቤት 1000 ተማሪዎች ቢኖሩት እነዚህን 1000 ተማሪዎች በአንድ ቀን አምጥቶ ሊመዘግባቸው አይችልም ማለት ነው። እነዚህን ተማሪዎች በተለያየ ካታጎሪ ከፋፍሎ ቢቻል በትምህርት ደረጃቸው አልፋቤቲካሊ በስም እንትናቸው ከፋፍሎ ተማሪዎች ወደ ትምህርት ቤት መጥተው ምዝገባቸውን እንዲያከናውኑ የማድረግ ስራ መሰራት አለበት ማለት ነው። እንግዲህ ይህንን እያንዳንዱ ትምህርት ቤት የራሱን የትምህርት ቤት ተጨባጭ ሁኔታ በመመልከት ፕሮግራም በማውጣት የኮቪድን የመከላከል ስርዓቱን በመተግበር ጭምር ነው ምዝገባ እንዲከናወን የፈቀድ ነው።
የበሽታ ሁኔታ እየተስፋፋ ቢሆንም የትምህርት ዝግጅትና እንቅስቃሴ መጀመር አስፈላጊ ሆኖ መገኘቱን ነው ወይዘሮ ሐረቅ የተናገሩት።
የ2012 ከመጋቢት ወር ጀምሮ ትምህርት ቤት ውስጥ እየገቡ አይደለም። ብዙዎች በጣም በርካታ ጫና እየደረሰባቸው ነው። ያው ሁላችንም የምናያቸው የምንሰማቸው ነገሮች ስላሉ ማለት ነው። ተማሪዎች ከትምህርት ገበታ ውጭ ሆነው ይህን ያህል ጊዜ በመቀመጣቸው ሳይኮሎጂካሊ የሚጎዱት ጉዳት አለ። እሱን ታሳቢ በማድረግም ደግሞ አሁን የኮቪድን የመከላከል ስርዓታችን ኦልሞስት ተለማምደነዋል ማለት ይችላሉ። በተለይ ስርዓቱን በተመለከተ እና እኛም ደግሞ እንደ ትምህርት ዘርፉ አሁን በቀጣይ ምዝገባን በዚህ ከተከናወነ በኋላ ትምህርቱ ሲጀመር እንዴ ምን ተብሎ ነው የሚጀመረው የሚለው ነገር ራሱ የቻለ ፕሮቶኮል አለው። ፕሮቶኮሎቹ ያው ወደፊት እንግዲህ በደንብ ውሳኔ ካገኘ በኋላ ይፋ የምናደርገው ነው የሚሆነው። የእነዚህ ፕሮቶኮሎች ደግሞ ምንድን ነው ዋና የሚያነጣጥሩት ልጆቹን ከዚህ ከቫይረሱ በተለይ ከኮሮና ስርጭት ከመከላከል አንጻር ምንድን ነው ልናደርግ የሚገባው የሚል ነገር እኛም ዴይ ቱ ዴይ የተነጋገርንበት ወደ ተግባር ሲለወጡ እንዴት ነው መተግበር ያለባቸው የሚለውን ነገር እኛም ኤክሰርሳይዝ እያደረግንበት ያለንበት ሁኔታ ስላለ ይህን ስርጭቱን ተከላክለን ልጆቻችን እንዴት ነው ወደ ትምህርት ገበታችን ሊመጡ የሚገባው የሚለውን ነገር ዘርፉ እንደ ዘርፍ ከላይ ጀምሮ እስከ ታች ድረስ ውይይትም እያደረገበት ስላለ ጥንቃቄውንም በተመለከተ እንዴት ነው ሊጠነቀቅ የሚገባው የሚለውን በተለይ ከዚህ ከትምህርት ከክፍል ሳይዙ ጋርም በመነሳት ከተማሪዎች ቁጥር ብዛትም በመነሳት ተማሪዎችን እንዴት አድርገን ነው በየትምህርት ቤቱ ልናስተምር የምንችለው? የመምህራንንስ ቁጥር እና የተመጣጠነ ነገር ከማምጣት አንጻር ሰፊ ስራ እየሰራን ያለ ነው እኛ ማለት ነው። የመጀመሪያ ቅድመ ዝግጅቶችን ለዚህ እያከናወን ነው።
ወይዘሮ ሀረግ አክለውም ወደ መማር ማስተማር ተግባር በሚገባበት ወቅት ለተማሪዎች ምቹ ሁኔታዎችን ለመፍጠር እየተሰራ ነው ብለዋል። የህዝብ ግንኙነት ኃላፊዋ ትምህርት ቤቶች ምዝገባውን ሲያካሂዱ ኮቪድ-19ን ለመከላከል የተቀመጡ መከላከያዎችን በሚገባ ተግባራዊ ማድረግ አለባቸው ብለዋል። ትምህርት የሚጀመርበት ቀን በቀጣይ እንደሚወሰንና ይፋ እንደሚደረግም ገልጿል። የ8ኛና 12ኛ ክፍል ሀገር አቀፍ ፈተና ጊዜን በተመለከተ ተከታዩን ሀሳብ ሰጥተዋል።
ፈተናው ይሰጣቸዋል። እንዴት እንደሚሰጥ ኦልሬዲ እናውቃለን። መቼ እንደሚሰጥ ነው አሁን ቀኑ። ምክንያቱም ትምህርት ኦልሬዲ ይጀመር ተብሎ ሲጀመር ትምህርት ከተጀመረ በኋላ ትምህርት ከተጀመረበት ቀን በኋላ ባሉት 45 ቀናቶች ለ8ኛና ለ12ኛ ክፍል ተማሪዎች ያመለጧቸውን ዋና ዋና የሚባሉ ነጥቦችን ለተማሪዎቹ ካስጨበጥን በኋላ ነው ፈተናውን እንድንፈትን የምንጀምር የምናውቀው እና መቼ እንደሚጀመር ሲጀምር 45 ቀን ለተማሪዎቻችን የማጠናከሪያ ትምህርት ሰጥተን ዝግጅት እንዲያደርጉ አድርገን ከሚፈተኑባቸው የአፈታተን ስርዓቶች ጋር እንዲለማመዱ አድርገን ከዛ በኋላ ነው በቀጥታ ወደ ፈተና የሚሄዱት።
የቀጣይ ዓመት የትምህርት ሂደት ስኬታማ እንዲሆንም ተማሪዎች፣ መምህራን፣ ወላጆችና መላው የትምህርት ማህበረሰብ የሚተላለፉ መልእክቶችን በመከታተልና ቫይረሱ ሊተላለፍ የሚችልባቸውን መንገዶች ከወዲሁ በማስወገድ ጥንቃቄ ማድረግ ያስፈልጋል ብለዋል። አካላዊ ርቀትን ጠብቆ ለማስተማር የንጽህና መጠበቂያዎችን ከማዘጋጀትና መሰል የኮሮና መከላከያ ተግባራትን ተግባራዊ ለማድረግ በሚያስችል መልኩ ቀደም ብለው ዝግጅት የሚደረግባቸው ተግባራት መሆናቸውንም አስታውሷል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ። ወደ ተከታዩ ዘገባ እንሸጋገር። አመሰግናለሁ ዮናታን። ተከታዩ ዘገባ ከአመቱ የትምህርት ተቋማት ሁኔታ ጋር ያቆየናል። በያዝነው አመት ከመስከረም እስከ የካቲት በነበሩት ወራት በከፍተኛ ትምህርት ተቋማት ውስጥ የተፈጠሩትን ግጭቶች የሚመለከት 54 ገጽ ያለው ሪፖርት በመብቶችና ዲሞክራሲ ማዕከል ይፋ ተደርጓል። ጥናቱ በተኮረባቸው 6 ወራት ውስጥ ብቻ የ12 ተማሪዎች ህይወት መጥፋቱ፣ 57 ተማሪዎች ከባድና ቀላል የአካል ጉዳት እንደደረሰባቸው፣ የትምህርት መስተጓጎል መፈጠሩ የተገለጸ ሲሆን ህዳር ውስጥ ብቻ 16 ዩኒቨርሲቲዎች ውስጥ ግጭት መፈጠሩ ተጠቁሟል። ግጭት መከላከል ላይ የትምህርት ተቋማቱ ትኩረት ሰጥተው አለመስራታቸው፣ የፖለቲካ ግለት እንዲሁም ማህበራዊ ሚዲያ ትልቅ ሚና እንደሚጫወቱ ጥናቱ አመላክቷል። ኤደን ገረመው የማዕከሉን ዳይሬክተር አቶ በፍቃዱ ኃይሉን አነጋግራ ተከታዩን ዘገባ አሰናድታለች።
የመብቶችና ዴሞክራሲ እድገት ማዕከል በዛሬው ዕለት በ28 ዩኒቨርሲቲዎች ዙሪያ የሰራውን ጥናት ይፋ አድርጓል። ጥናቱ በሁለተኛ ደረጃ የመረጃ ምንጭ ማለትም መደበኛ መገናኛ ብዙሃንን መነሻ ያደረገ ነው። የማዕከሉ ዳይሬክተር አቶ በፍቃዱ ኃይሉ ጥናቱ በሁለተኛ ደረጃ የመረጃ ምንጮች ላይ ትኩረቱን ያደረገው የግጭት አዘጋገብ ሁኔታንም አክሎ ለማጤን እንዲረዳ ጭምር ነው ይላሉ።
ጥናቱን ያደረግነው የዩኒቨርሲቲ ግጭቶች ዙሪያ ነው። በ2012 ዓመት እና በአመቱ በዩኒቨርሲቲዎች ውስጥ ምን ያህል ግጭቶች ተከሰቱ፣ ለምን ተከሰቱ የሚለውን ነው ለመዳሰስ የሞከርነው። ግን መነሻችንን ወይም መሰረታችንን ያደረግነው በሁለተኛ ምንጮች ወይም ሴኮንዳሪ ሶርስስ ላይ ነው፣ ከሚዲያዎች ላይ ተመርኩዘን ነው ማለት ነው። ይህንንም ያደረግንበት ዋነኛ ምክንያት የግጭት አዘጋገቦቹ ራሳቸው ምን ይመስላሉ፣ ምን ያህል ሽፋን እያገኙ ነው፣ አብረን መዳሰስ ስለፈለግን ነው ማለት ነው። በጥቅሉ 28 ዩኒቨርሲቲዎች ውስጥ በ2012 ዓ.ም በተለይ ከጥቅምት 14 ጀምሮ እንደተከሰቱ አስተውለናል ወይም መረዳት ችለናል ማለት ነው። እና በዚህም ብዙ ጉዳቶች ደርሰዋል። የነፍስ መጥፋት፣ ቀላልና ከባድ አካላዊ ጉዳቶች ደርሰዋል። ከዛ ውጭም ደግሞ በርምት እርምጃ ተብሎ በጣም በርካታ ተማሪዎች በጊዜያዊነት ወይም ደግሞ እስከ ዘለቄታው ከትምህርት ገበታ እንዲሰናብቱ ተደርገዋል። በመሀል ላይ የትምህርት መስተጓጎል ነበረ። ከዚህም ባሻገር ድባቡ በጣም ደፍርሶ ተማሪዎች ደህንነት የማይሰማቸው አንዳንዶችም እስከ ማቋረጥ የደረሱባቸው ሁኔታዎች አሉ። ግን ዞሮ ዞሮ እኛ በዚህ ዳሰሳችን የደረስንበት አንዱ ነገር ምንድን ነው? 12 ተማሪዎች ተገድለዋል እና ይህንን ስናመሳክርም እኛ ከዜናዎቹ ሽፋን ያገኘነው ነው። ስናመሳክርም የከፍተኛ ትምህርት እና ሳይንስ ሚኒስቴር ያወጣው ቁጥር እንደዛው ከ58 በላይ ተማሪዎች ቀላልና ከባድ ጉዳት ደርሶባቸዋል። ወሎ ዩኒቨርሲቲ 3 ግጭቶች የተከሰቱበት ዩኒቨርሲቲ ነበር በአንድ አመት ውስጥ። ድሬዳዋ ዩኒቨርሲቲ ደግሞ 3 ተማሪዎች የሞቱበት ዩኒቨርሲቲ።
አቶ በፍቃዱ ጥናቱ እንደሚያሳየው ከሆነ በዩኒቨርሲቲዎች በሚፈጠሩ ግጭቶች ውስጥ በተሳታፊነት የሚጠረጠሩት ተማሪዎች ብቻ ሳይሆኑ መምህራንና የዩኒቨርሲቲው የአስተዳደር አካላት ጭምር መሆናቸውን ጠቁመው በዚህ ምክንያት የታሰሩና የታገዱም መምህራንና የአስተዳደር አካላት መኖራቸውንም ያነሳሉ።
ነበረ ዳር ወር ደግሞ ከሁሉም የበለጠ ብዙ ግጭቶች 16 ዩኒቨርሲቲዎች ግጭቶች ያስተናገዱበት ወር ነበረ። ይኸውም በጥቅምት 30 ወልዲያ ዩኒቨርሲቲ የተከሰተውን ተከትሎ መሆኑን መረዳት ችለናል። እና በዚህ ሳቢያ እኛ በደረስንበት እንኳን 15 ተማሪዎች እና 2 የአስተዳደር ሰራተኞች በግድያ ሙከራ ተጠርጥረው ታስረዋል ወይም ክስ ተመስርቶባቸዋል። 3 ምክትል ዩኒቨርሲቲ ፕሬዚዳንቶች፣ 4 መምህራን እና 25 የአስተዳደር ሰራተኞች እንዲሁም የጤና ባለሙያ ከስራ ታግደዋል። 239 በላይ ተማሪዎች በጊዜያዊነት ወይም ሙሉ ለሙሉ ከትምህርት ታግደዋል እና 45 ከፍተኛ ተቋማት የሰዓት እላፊዎችን ተማሪዎቻቸው ላይ ጥለዋል። ይህንኛው እንግዲህ እኛ ከዩኒቨርሲቲዎቹ ጋር በተያያዘ የተለያዩ ቪዲዮ ቀጥታ ሪፖርት ያደረጉት ለማካተት የሞከርነው ሌላ ተጨማሪ ቁጥር ደግሞ ምንድን ነው? የሳይንስና ከፍተኛ ትምህርት ሚኒስቴር ያወጣቸው ቁጥሮችን ነው። ለምሳሌ ያክል እርምጃ የተወሰደባቸው መምህራን ቁጥር 41 ነው ይላል። እሱ የአስተዳደር ሰራተኞች ቁጥር ደግሞ 240 ነው የሚል መግለጫ አውጥተዋል። የታገዱትን ተማሪዎች ደግሞ 640 ነው ብለዋል። የታገዱትን ተማሪዎች ከእያንዳንዱ ዩኒቨርሲቲ ጋር በተያያዘ ሲገለጽ በተለያዩ ሚዲያዎች የዘገብነው 239 ነው። ይህን ይመስላል በጥቅል ነው።
ይህ በከፍተኛ የትምህርት ተቋማት ውስጥ የሚነሳን ግጭት የገመገመ ጥናት ማህበራዊ ሚዲያው በግለሰቦች መካከል የሚነሱ ጸቦችን በማራገብና ፖለቲካዊ ገጽታ በማላበሱ ረገድ ትልቅ ሚና እንዳለው ማመላከቱንም ገልጸው መደበኛ መገናኛ ብዙሃን ላይም ወገንተኝነት እንደሚታይ ያስረዳሉ።
ሚዲያውን በተመለከተ የመጀመሪያው ለምሳሌ የጥቅምት 30 የወልዲያ ግጭትን በተመለከተ በርካታ ዘገባዎች አሉ። ዘገባዎቹ እርስ በርስ የሚጋጩ የሆኑባቸው ሁኔታዎች አሉ። በጣም ወገንተኝነት ይስተዋልባቸዋል። ከእንደገና ደግሞ አንዱና ሌላኛው የሚያወሩት የተለያየ ነው። በዛ ላይ የግል ግጭቶችም የነበሩትን የብሔር ግጭት አድርጎ የማራገብ አዝማሚያዎች ይታያሉ። ከዛ ውጭ ደግሞ ማህበራዊ ሚዲያም የማቀጣጠል ሚና ወደ ሌሎች ዩኒቨርሲቲዎች ጉዳዩ እንዲዛመት የማድረግ ሚናም እንዳለው አስተውለናል።
አቶ በፍቃዱ በጥናቱ ውጤት ላይ በመመርኮዝም እስካሁን በባለድርሻ አካላት ዘላቂ የሆነ መፍትሄ አለመወሰዱንም ይጠቁማሉ።
ከውጤቱ መረዳት የምንችለው እስካሁን ድረስ ዘላቂ የሚባል እርምጃዎችም እየተወሰዱ እንዳልሆኑ ተረድተናል እና አሁን በተለይ ደግሞ በመጪው ዓመት ወይም ቀጥሎ ምርጫዎች ስለሚመጡ የፖለቲካ ሆትስፖት ወይም ደግሞ ማዕከል ነው የሚሆኑት እነዚህ ቦታዎች እና ግጭቶቹ በጣም በከፍተኛ ሁኔታ ፖለቲሳይዝ እየተደረጉ እና ኢትኒሳይዝ እየተደረጉ ሊባባስ ስለሚችሉ ቅድመ መከላከል ላይ ማተኮር አለበት። ትምህርት ቤቶች ወታደራዊ ካምፖች አይደሉም። ሰዓት እላፊ በምናምን መታገድ የለባቸው። በዛ መልኩ ሳይሆን ነጻነትን ኤክሰርሳይዝ የሚደረግባቸው ተቋማት መሆን አለባቸው እና ስልጡን መንገድ ተማሪዎች እርስ በርስ እየተነጋገሩ ችግሮቻቸውን የሚፈቱባቸውን ክህሎቶች ጎናጸፉ ይገባል። መግቢያቸውም ላይ ተማሪዎች ገና ሲገቡ ብዝሃነትን እንዲረዱና እንዲቀበሉ የሚያደርጉ ስልጠናዎችና ትምህርቶች በኩርስም ደረጃ ቢሆን ሊሰጧቸው ይገባል። ከዛ በኋላም ግቢ ውስጥ በሚቆዩባቸው ጊዜያቸዎች ውስጥ ስልጡን ውይይት ባህል እንዲያዳብሩ እርስ በርስ የሚነጋገሩበትና ወደ ኃይል አማራጮች የማይሄዱባቸው የግለሰቦችን ሲነሱ የግለሰቡ ሆነው እንዲቀር ስራዎች መሰራት አለባቸው። ብዝሃነትን በተመለከተ የአስተዳደር ሰራተኞች ብዝሃነት በጣም ችግር አለ። ብዙዎቹ ዩኒቨርሲቲዎች ብዝሃነት የላቸውም። ስለዚህ እነሱንም ማስተካከል ያስፈልጋል። ይህ እንግዲህ እኛ በዚህ መግለጫ ብቻ የተዳሰሰ ሳይሆን ከዚህ መግለጫ ውጪ አመቱን ሙሉ በዩኒቨርሲቲ ተማሪዎች ግጭትና ሁኔታዎች ላይ ስንሰራ ከነበር ነውም በመነሳት ነው።
የታገቱት ሴት ተማሪዎችንም በተመለከተ የተጣረሱ መረጃዎች በመገናኛ ብዙሃን መውጣታቸውን የጠቆመ ሲሆን አቶ በፍቃዱ ችግሩ በዋናነት ያለው ተማሪዎቹ መጀመሪያም ዩኒቨርሲቲውን ለቀው እንዲወጡ የተደረገበት ግጭት መሆኑን ይጠቁማሉ።
ተሰውረዋል ሲባሉ የነበሩ ተማሪዎችንም በተመለከተ እንዲሁ ግጭት ዩኒቨርሲቲያቸው ውስጥ ተከስቶ ወደ ቤታቸው ሊሄዱ መንገድ ሲያቆራርጡ ተጠልፈዋል ነው የተባለው። አሁን ስለሱ መረጃ ማግኘት ስላልቻልን ቢያንስ በሚዲያ ደረጃ እርስ በርሳቸው ይጋጩ የነበሩ በርካታ ሪፖርቶች ሲደረጉ ቆይተዋል። እነሱን በማቅረብ ለዳኝነትና ለሪከርድ ነው ያስቀመጥነው ማለት ነው።
አቶ በፍቃዱ ኃይሉ ጥናቱን በመመርኮዝ የመፍትሄ ሀሳቦችንም እንዲህ ያነሳሉ።
እንደ መፍትሄ ዩኒቨርሲቲዎቹ ብዙ ጊዜ ግጭት ሲነሳ ወዲያውኑ ትክክለኛውን ምክንያት ተናግረው ሚዲያዎች ወይም ዜጎች ምን እንደተከሰተ እንዲረዱ አያደርጉ። መዘግየት አለ ብዙ ጊዜ ማለት ነው። እና ዩኒቨርሲቲዎቹ የመጨረሻ ተናጋሪ ነው የሚሆኑት። ከእነሱ በፊት ማህበራዊ ሚዲያዎች እና ሌሎች ሚዲያዎች በስማ በለው ላይ እየተመሰረተ ወይም በአንዳንድ ግለሰቦች አስተያየት ላይ እየተመሰረተ መረጃ ያወጣሉ እና እዛ ላይ የተመሰረተ ግንዛቤ ሲፈጠር አደገኛ ነው የሚሆነው። ብዙ ጊዜ በተለይ መደበኛ ሚዲያዎች የተወሰነ ጥንቃቄ ያደርጋሉ፣ በቂ ባይሆን። በማህበራዊ ሚዲያዎች ግን ግጭት አገናዛቢ አዘጋገብን በፍጹም አይከተሉም። እንደውም ያልሆነውን ሆነ ብለው ነገሩን ማባባስና ወደ ሌሎችም ዩኒቨርሲቲዎች እንዲዛመት የማድረግ ሚና ነው ያላቸው። ስለዚህ ሚዲያዎችን በተቻለ መጠን ከማህበራዊ ሚዲያ ላይ ያሻቸውን ከሚጽፉ ሰዎች ቀድመው መዘገብና እውነታውን ከሁለት ሶስት ወገኖች በማመሳከር ሪፖርት ማድረግ አለባቸው። እንዲሁም ዩኒቨርሲቲዎቹ ቶሎ ሪስፖንድ ማድረግ አለባቸው።
የመብቶችና ዴሞክራሲ እድገት ማዕከል ዳይሬክተር አቶ በፍቃዱ ኃይሉ ሲያጠቃልሉም ትምህርት ቤቶች ሲከፈቱ በተደራጀ መልኩ በዘላቂነት ችግሮችን ለመፍታት ብዝሃነትን ማበረታታት እንደሚያስፈልግም ጠቁመዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አመሰግናለሁ ኤደን ለዘገባው። ተከታዩ ዘገባ ወደ ዩናይትድ ስቴትስ ኢትዮጵያውያን ይወስደናል። በዩናይትድ ስቴትስ ቨርጂኒያ ግዛት ኢትዮጵያውያን እና ትውልደ ኢትዮጵያ በብዛት ይኖሩበታል ተብሎ በሚታወቀው አሌክዛንድሪያ አውራጃ ውስጥ በምትገኘው ኪዳነ ምሕረት ቤተ ክርስቲያን ኮሮና ቫይረስ በመሰራጨቱ ጉዳት መድረሱ ተነግሯል። አንዲት የቤተ ክርስቲያኒቱ አገልጋይ የነበሩ ሴት በኮቪድ-19 ምክንያት ሲሞቱ አራት ካህናትና አገልጋዮችን ጨምሮ ቁጥራቸው በውል ያልታወቀ ሰዎች ለቫይረሱ መጋለጣቸው ታውቋል። በዚህ የተነሳም የአሌክዛንድሪያ ጤና መምሪያ ለቤተ ክርስቲያኒቱ ምዕመናንና ለማህበረሰቡ በላከው ማሳሰቢያ ከኦገስት 14 እስከ 17 ባሉት አራት ቀናት ውስጥ ወደ ቤተ ክርስቲያኒቱ ህንፃ የገባ ሰው በሙሉ ለኮሮና ቫይረስ የተጋለጠ ሊሆን እንደሚችል አስጠንቅቋል። በመሆኑም በአስቸኳይ ራሱን ከማንም እንቅስቃሴ አቅቦ ለ14 ቀናት በቤቱ እንዲቀመጥና ራሱን ከበሽታው የህመም ምልክቶች እንዲያዳምጥም መክሯል። በሰሜን አሜሪካ የዋሽንግተንና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል ደግሞ በኪዳነ ምሕረት ቤተ ክርስቲያን ብቻ ሳይሆን በተለይ በዚህ ሰሞን በተለያዩ የአሜሪካ ክፍለ ግዛቶች በሚገኙ አብያተ ክርስቲያን ተመሳሳይ ችግር እየተከሰተ ስለመሆኑ ሪፖርት እየደረሳቸው እንደሆነ ገልጸው ማህበረሰቡ ብርቱ ጥንቃቄ እንዲያደርግ አሳስበዋል። የኪዳነ ምሕረት ቤተ ክርስቲያን ምክትል አስተዳዳሪንና አቡነ ፋኑኤልን ያነጋገራቸው ደረጀ ደስታ የሚከተለውን ዘግቧል።
የጤና መምሪያው ማሳሰቢያ በወጣ ሁለተኛው ቀን እሁድ ነሐሴ 22 ቀን ሁኔታውን ለማጣራት ወደ ኪዳነ ምሕረት ቤተ ክርስቲያን አምርቼ ነበር። እንደ ወትሮ እሁድ ያውም በኪዳነ ምሕረት በዓል ማግስት ቢሆን ኖሮ አነስተኛው የኪዳነ ምሕረት ቤተ ክርስቲያን ግቢ በሰው የተሞላ መሆኑን መገመት ይቻላል። አሁን ግን ሁሉ ነገር ተዘጋግቶ በግቢው የሚታዩት ሰዎች ከሁለትና ሶስት አይበልጡም። ለብቻቸው ከተቀመጡት መካከል የቤተ ክርስቲያኒቱን አገልጋይ መምህር ወሰን ማመጫን አገኘኋቸው።
በሐመረ ኖኅ ኪዳነ ምሕረት ቤተ ክርስቲያን መምህር ነኝ፣ አገልጋይ ነኝ። እውነት ነው የተፈጠሩ ችግሮች አሉ። ለዚህም ቤተ ክርስቲያናችን ሐመረ ኖኅ ኪዳነ ምሕረት 5 ወር በሙሉ በመጠንቀቅ ተጠንቅቀን አገልግሎት ሳናቋርጥ ለህብረተሰቡም ጥንቃቄ አድርገው እንዲገለገሉ በማድረግ እኛም አገልጋዮች ራሳችንን በመጠበቅና በማስጠበቅ በማገልገል ላይ እንገኝ ነበረ። ነገር ግን አሁን በ14 አካባቢ ይመስለኛል ቀኑ አንዳንድ ህመም አብረን የምናገለግላቸው ካህናት አባቶቻችንም ላይ እንዲሁም የሚራዱን ህዝቡ ምዕመናኑ አንዳንድ ምዕመናኖች ገብተው ስለነበረ ሰዓታት እየቆምን የእመቤታችን ክብረ በዓል በምናከብርበት ጊዜ በዚህ ጊዜ ህመም ታየ። ህመም ደግሞ ሲታይ ወደ ህክምና ይሄዱ ባልደረቦቻችን አሉ። ይሄ ነገር ታየ፣ በሽታው በእኛ ውስጥ ታይቷል፣ የመጥፎ በሽታ ኮሮና የሚባለው ሲሉን፣ ወዲያውኑ ምንድነው ያደረግነው? ቤተክርስቲያኒቷን እኛው ራሳችን ዘጋን። ውጭ ላይ ደግሞ ለሚመጡት የውጭውንም በር ዘግተን አየለም ትንሽ ቀን ቤተክርስቲያኒቱን አጽድተን ለሚመለከተው አካል አሳውቀን ከዚያ በኋላ ደግሞ ቤተክርስቲያኒቱ አገልግሎት ትሰጣለች በሚለው በዚህ ተስማምተን ቤተክርስቲያኒቱን ዘግተናል። እንደሚባለው በየሚዲያው እንደሚናፈሰው ፖሊስ ቆሞ መንግስት ዘግቶታል፣ ምንም አይነት እንደዚህ አይነት ነገር የለም።
በቅርቡ ከኢትዮጵያ ተመልሰዋል የተባሉት የቤተክርስቲያኒቱ ዋና አስተዳዳሪ ቆሞስ መላከ ኪዳን አባት አደሰ ታመው ሆስፒታል ተኝተው የሰነበቱ መሆኑን የተነገረ ቢሆንም ትናንት ሰኞ ከሆስፒታል አገግመው መውጣታቸውን፣ ገና በማገገም ላይ ስላሉ እረፍት ስለሚያስፈልጋቸው ማነጋገር እንደማይቻልና ምክትላቸውን አቶ አወቀ ኃይሌን እንዳነጋግር ተነገረኝ። የደብሮን ኃላፊ እናነጋግራለን ብለን ተስፋ አድርገን ነበር። እሳቸው ሆስፒታል ነበሩ በሚል ልናገኛቸው አልቻልንም። አሁን በዚህ ምክንያት ነው እርስዎን የማነጋግሮት። እሳቸው ዛሬ መውጣታቸውን ሰምተናል። ልክ ነው እሱ? በምን ምክንያት ነበር ሆስፒታል የገቡት?
እኛ ምንም አሞኛል ብለው ነው፣ ብርድ ብርድ አለኝ ብለው ሄዱ። እዛ ቀረሙ። አሁን ተሽለኝ ደወልንላቸው። አሁን ተሽለኛል ብለው መጥተው እዛው ተኝተዋል።
ከዚህ ከኮረናው ጋር የተያያዘ ነው
እንግዲህ ይህንን በግልጽ የምናውቀው ነገር የለም። ግን ያው እንደዚሁ ብርድ ብርድ አለኝ ከውጭ ስመጣ አውሮፕላን ላይ ብርድ መታኝ ብሎ ነው ለእኛ የተነገረን ይሄ ነው። ከዛ በኋላ ያው አመማቸው፣ ወደ ሆስፒታል ሄዱ። እዛው ከርመው አሁን ወጡ።
ቤተክርስቲያን መጥተው ነበር ወይስ በዛው ነው የሄዱት?
መጥተው ነበር ቤተክርስቲያን ሆነው ነው እንግዲህ እዛ አንድ ሶስት አራት ቀን አድረው ነው ወዲያው ታመሙ፣ ሆስፒታል ሄዱ።
ምን ያህል ሰው እንደታመመ ምን ያህል ሰው በዚህ ቫይረስ?
አሁን ከቤተ ክርስቲያኑ የምናውቀው አንድ አራት ሰው ነው። ሰዎች አራት ሰዎች በግድ መያዛቸውን ፖዘቲቭ መሆናቸውን እንትን ብለናል። ግን ሰው አርባም እያለ ያወራሉ፣ ግን አይደለም ትክክል አለ። ቤተ ክርስቲያን ውስጥ አገልጋዮቹ በሙሉ አራት ሰዎች ነው። ከአገልጋዮቹ
ስንት አገልጋዮች ነው ያሏችሁ?
እንግዲህ የሰበካ ጉባኤ ነው እዛ የሚሰሩት አንድ አራት ናቸው ነው አምስት አሉ። ሌሎች ደግሞ የሰበካ ጉባኤዎች ውስጥ ያሉ አብረን እየሄድን እዛው እንትን የምንል ሁላችንም።
ከአምስቱ አራቱ የተያዙት ማለት ነው?
ከአምስቱ አራቱን የሰማ ነው እንግዲህ እስካሁን ያለባቸው ተብሎ በእንትን የተባለው አራት ሰዎች ነው እኛ የምናውቀው።
ከምዕመንስ ምን ያህል እናንተ የምታውቋቸው ምን ያህል ይሆናሉ?
ምዕመን እኛ የምናውቀው የለም። እና እኛ ምንም እከሌ ነው ብለን ምንትን የምንለው የለም። ይመጣል፣ ይሄዳል። እኛ የምናውቀው ምዕመኖችንም አናውቃቸው። ማንም ነው መጥቶ ቤተክርስቲያን ተሳልሞ ይሄዳል። ይህን ከሰማን በኋላ እኛ ግን ዘጋን።
የአሌክዛንድሪያ የጤና ቢሮ ያወጣው ማስታወቂያ አይተውታል?
ከዛ አይቻለሁ። ከዛ በፊት እኛም መጥተው አማክረው ነው እንትን ያለ የጤና ጥበቃው መጥቶ አነጋግረውኛል። ሁኔታውን ተነጋገርን። ምንድንሆን እንትን እንደዚህ እንደዚህ እናደርጋለን ብለው ነግረውኝ የሚያወጡትንም መግለጫ በዚህ በዚህ መጀመሪያ ወረቀት እንስጣችሁና አድሉ አሉን። አይ እናንተው ብታደርጉት ይሻላል ብለናቸው እነሱ ነገሩን ምን እንደ ብለው እንደሚያወጡ ያው ያወጡትን በዛ በእንትን ላይ ያወጡት ጤንነት ስንል እንትን ማድረግ አለብን በሚል
እናንተ እንዲዘጋ ከወሰናችሁ በኋላ ነው ማለት ነው ይሄ የሆነው?
ከተዘጋ ነው የመጡት። አዎ ወዲያው ይሄን ነገር እንደሰማን ዘጋ ነው።
በስንት ቀን ልዩነት መጡ እነሱ?
ሶስተኛው በአራተኛው ቀን ነው የመጡት። ደወሉልኝ መጥተው እዛው እንትን ያደረጉት
እንጂ ቤተ ክርስቲያኑ ድረስ መጥቶ ይዘጋ ያለ የወሰደባችሁ ያዘጋችሁ ኃይል የለም።
ማንም ዝም ብሎ በፌስቡክ ቤተ ክርስቲያኑ እንትን ስለሆነ መንግስት ዘግቶታል የሚያደርጉት እዛ የውሸት እንትን ነው እሱ የተደረገው ትክክል አይደለም። እነሱ መጥተው አነጋገሩን እንደዚህ እናደርጋለን። ሌላ ፌስቡክ ነው ያንን ያወራ የእነሱ በመግለጫው ላይ አውጥተውታል። ከእኛ ጋር የተነጋገሩትን እንትን ቤተክርስቲያኑ ሰው አይገባም ነበረ። ከዛ በኋላ ይህን ከሰማን በኋላ ችግሩን ማንም እንዳይገባ ብለን ለሰው ደህንነት ስንል ዘጋ ነው። ከዛ በኋላ ደግሞ አቡነ ፋኑኤልም ለእሳቸውም ነገር ሁኔታውን አስረዳናቸው። ከተረዱ በኋላ ያንን እኔ በእንትን አወጣዋለሁ አሉ። እንዲያወጡ እንትን አደረጉ።
የአብያተ ክርስቲያናቱ የበላይና የዋሽንግተንና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል በቤተ ክርስቲያኑ የተከሰተውን አጠቃላይ ሁኔታ እንደሚከተለው ገልጸዋል።
እና በዛው ተያይዞ በሙሉ ካህናቱ ያው ሁሉም ኳራንቲ ስለገቡ ያው ጠቅላላ ሌላ የሚተከም አገልጋይ ስለሌለ ያው አገልግሎት ተቋርጧል። ከሰበካ ጉባኤ ደግሞ ሁለት ተይዘዋል። ምግብ የሚያበስሉ ደግሞ ለካህናቱ ከነበሩ ሁለት የተያዙ እንዳሉ ነው የነገሩኝ። እግዚአብሔር እንግዲህ ነፍሷን ይማር። በዛሬው ዕለት አንዷ በጽኑ ታካሚ ክፍል የነበረች አርፋለች ብለው ጠዋት ደውለውልኛል። እንግዲህ በምዕመናኑ በኩል ያው ሁሉም በየቤቱ ኳራንቲን እንዲሆን ስለታዘዘ ምን ያህል ሰው እንደተጎዳ ሆስፒታል ምን ያህል እንዳለ መረጃው የለኝም። እነሱም ጠይቂያቸው እኛ ያው የራሳችንን ሰራተኞቹን እንጂ ህዝቡን ምርመራ አድርጉ ብለን ተናግረናል። ከዛ በኋላ እንዴት እንደሆኑ የእያንዳንዱ የምዕመናን ጉዳይ አልተከታተልንም። ሁላችንም ኳራንቲን ውስጥ ነው ያለ ነው ያሉኝ። ግን በቤተ ክርስቲያኑ በኩል ይሄንን ይመስላል። በዚህ ምክንያት አገልግሎቱ ተቋርጧል ማለት ነው። እና በተለያዩ ቦታዎችም እየተከሰተ ነው። አሁን በዚህ ሰሞን እየሰማሁ ነው፣ ዛሬም እየሰማሁ ነው፣ ትላንትም ሰምቻለሁ። በተለያየ ስቴት በእኛም ብቻ ሳይሆን እንግዲህ ለእኔ እንደተረዳሁት እንደገባኝ አንዱ ያው ትልቁ የጥንቃቄ ጉድለት ነው። ሁለተኛ በዚህ በጾመ ፍልሰታ ረጅም የሆነ የሌሊት አገልግሎት አለ እና ካህናቱ ብቻቸውን በተወሰነ ቁጥር ማገልገል ሲገባቸው አንዳንድ ቦታ ላይ ምዕመናንም እንደዚህ ሰንበት ተማሪዎችም እየተቀላቀሉ ሌሊት ያድሩ እንደነበረ ሰዓታቱ ላይ መረጃ አለኝ። ስለዚህ ያ እንግዲህ በተዘጋ መስኮትና በር የታፈነ ስለሆነም ያው በቃለ እግዚአብሔሩን በሚያገለግሉበት በሚያዜሙበት ጊዜም ያው ማስክ ስለማይኖር እንግዲህ በዚህ ምክንያት የተስፋፋ መሰለኝ። እንግዲህ ደህና ሰላም ከርመን አሁን ይሄ ነገር በየቦታ የተሰማው ከዛ አንጻር ነው ብዬ የራሴ ግምት አለኝና እንግዲህ ይሄንን ይመስላል። ዞሮ ዞሮ ለህዝቡ ጥንቃቄ ተደርጓል። ያው የአሌክዛንድሪያም የሚመለከተው የመንግስት ክፍል ያው በተወሰኑ ቀናት ቀኖቹን ጠቅሶ ያው መረጃ ይኖርሃል ሰው ኳራንቲን ሊያደርግ ራሱንና እንዲመረመር ምክር ተሰጥቷል። እንግዲህ እዚህ ላይ ነው ያለው ሁኔታ ማለት ነው ባጭሩ።
በወረርሽኙ ህይወታቸውን ያጡት የቤተ ክርስቲያኒቱ አገልጋይ ቤተሰቦች ትኩስ ሀዘን ላይ ስላሉ ምንም አይነት መግለጫ መስጠት እንደማይፈልጉ አንድ የቤተሰብ አባል ነግረውናል። ሟች በወጣትነት እድሜ ውስጥ ያሉና ከአስር ዓመት ያነሰ እድሜ ያለው አንድ ልጅ እንዳላቸውም ሰምተናል። ከአቡነ ፋኑኤል ጋር ያደረግነውን ውይይት በተከታዩ የኢትዮጵያውያን በአሜሪካ ዝግጅታችን እናቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ
አመሰግናለሁ። ደረጀ ለዘገባው። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። ከመሰናበቴ በፊት ዛሬ በስነፈለክ ታሪክ ውስጥ ልዩ ቀን ይመስላል። የዘመናዊው የስነፈለክ ወይም አስትሮኖሚ አባት ተብሎ የሚጠራው ጋሊሌዮ ጋሊሌ የመጀመሪያውን ቴሌስኮፑን ለቬነስ እንደራሴዎች ያሳየው ዛሬ ልክ የዛሬ 411 ዓመት ነበር። በታሪክ የመጀመሪያው ቴሌስኮፕ መሆኑ ነው። ጨረቃን ለመጀመሪያ ጊዜ ረገጠው ኔል አርምስትሮንግ ዛሬ የዛሬ 8 ዓመት በ82 ዓመት ዕድሜው አረፈ። ለሾን ኮነሪ አድናቂዎች ዛሬ 90 ዓመቱን ደፈነ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪዋ ብርሃን ኃይሉና እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተንን አብራችሁን ስለቆያችሁ ከልብ እናመሰግናለን። እባክዎ ራስዎን ከኮሮና ቫይረስ መጠበቅ ጨርሶ ለአፍታ እንኳ አይዘናጉ። ሰላም ጤና ይስጥልኝ። በደህና አደሩ።